ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አረጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። በዛሬው ዝግጅታችን ህወሓት ከፍተኛ አመራር ጉባኤ ቀጥሎ በየዞኖች ሲካሄድ የሰነበተው የፓርቲው ከፍተኛ አመራሮች የግምገማ የአመራር ለውጦችን በማድረግ ተጠናቋል።
ወይዘሮ አረጋሽ በየነና አቶ ብርሃነ ኪዳነ ማርያም ከህወሓት ማዕከላዊ ኮሚቴ እንዲነሱ ሌሎች አራት የማዕከላዊ ኮሚቴ አባላት በማስጠንቀቂያ እንዲታለፉ ወስነዋል።
ከመቀሌ ዘጋቢያችን አለም ፍስሐ ዝርዝሩን ይዟል። በሌላ ዜና በእስር የሚገኙት አራቱ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት እነ ጉርሜሳ አያኑ ችሎት በመዳፈር ዛሬም ተጨማሪ የእስር ቅጣት ተጥሎባቸዋል። ዝርዝሩን ይዘናል።
በርካታ አፍሪካውያን ስደተኞች ያለ ህጋዊ የጉዞ ሰነድ እና ማዕከላዊ አሜሪካን አቋርጠው ከብራዚል ወደ አሜሪካ ይገባሉ። መንገዳቸውና በኢሚግሬሽን እስር ቤት የሚገጥሟቸው ፈተናዎች ላይ የሚያተኩር ዘገባም አሰናድተናል።
ከሴራሊዮን የወጣሁት በደረሰብኝ ጥቃት የተነሳ የስቃይ ኑሮን ሸሽቼ ነው።
የምሽቱ የጋቢና እንግዳችን ደግሞ ተስፋዬ ንጉሴ ይባላል። በዩናይትድ ስቴትስ የሚኖር ሰዓሊ ነው።
በተለይ ደግሞ እኛ ኢትዮጵያ የተማርነው ትምህርት ጠንካራ ነው በጣም እና ጣቴን ሁሉ ሳይቀር ነው እየጎተቱ የሚያዩት። እንዴት ነው እየሰራውኝ እየቀባው አንተ ነህ ይህንን የሰራው አንተ ነህ በጣም ነው በቃ አንተን የሚሉት እና እኔ በተለይ እንደዚህ ስዕሌዎችን እየሰራውኝ መኖር መቻሌ በጣም ደስተኛ ነኝ።
ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ከዓለም እጅግ የታወቁ የዝሆን ጥርስና የአውራሪስ ቀንድ ህገወጥ ንግድ መርማሪዎች አንዱ ኬንያ ውስጥ ተገደሉ። ኤዝመንድ ብራድሊ ማርቲን መኖሪያ ቤታቸው ውስጥ አንገታቸው ላይ በስለት ተወግተው ተገድለው ነው የተገኙት። የሰባ አምስት ዓመቱ አሜሪካዊ ህገወጥ የዝሆን ጥርስ ንግድና ገበያዎቹ ላይ በድብቅ ያደረጉት ክትትል ድርጊቱን ለማጋለጥ አስችሏቸዋል። ዋይልድ ላይፍ ዳይሬክት የተባለው ድርጅት ዋና ስራ አስኪያጅ ፓውላ ካሁምቡ የማርቲንስን ስራ በቅርቡ ዩናይትድ ስቴትስ፣ ኮንጎ፣ ቪየትናም፣ ናይጄሪያ፣ አንጎላና ቻይና ውስጥ የሚንቀሳቀሱ የዝሆን ጥርስ ነጋዴዎችን ለማጋለጥ እንደረዳ ገልጸዋል። ቻይና እንደ አውሮፓውያን ዘመን አቆጣጠር ከ1993 ዓመተ ምህረት ህጋዊ የአውራሪስ ቀንድ ንግድ በዚህ ዓመት መጀመሪያ ላይ ህጋዊ የዝሆን ጥርስ ንግድን ለመከላከል ያበቃት የእሳቸው ስራ ውጤት እንደሆነም ተነግሯል።
ሩሲያ ከዩናይትድ ስቴትስ ጋር በተፈራረመችው ኒው ስታርት በስትራቴጂያዊ ጦር መሳሪያዎች ቅነሳ ውል የገባቻቸውን ግዴታዎች በዛሬው ሰኞ የጊዜ ገደብ ታከብራለች ብላ ዩናይትድ ስቴትስ ታምናለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ሄዘር ኖዌርት ሲናገሩ ዩናይትድ ስቴትስ በውሉ የተቀመጡትን መሰረታዊ ገደቦች ባለፈው እንደ አውሮፓውያን አቆጣጠር 2017 ዓ.ም ነሐሴ ወር አሟልታለች ብለው ሩሲያ ይህንኑ ያሟላች መሆኗን እየተከታተልን ነው። የሩሲያ መንግስት አያሟላም ብለንም የምንጠራጠርበት ምክንያት የለንም ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ትላንት ማታ ባወጣው መግለጫ ሁለቱ ሀገሮች የየራሳቸውን የኒውክሌር ክምችቶች መረጃ ባለፉት 7 ዓመታት በውሉ መሰረት በአመት 2 ጊዜ ሲያደርጉ እንደቆዩት በሚቀጥለው ወር እንደሚለዋወጡም አስረድተዋል።
በስተመጨረሻም ግሪክና መቄዶንያ ለረጅም ጊዜ ሲያነታርካቸው የኖረውን የመቄዶንያን ስም ጉዳይ መግባባት ላይ ሊደርሱ መቃረባቸውን በመቃወም በብዙ ሺዎች የተቆጠሩ ተቃዋሚዎች አቴንስ ላይ ሰልፍ ወጥተዋል። የግሪክ መንግስት የአጎራባች መቄዶንያ ስምን በተመለከተ ከሀገሪቱ መንግስት ጋር እንዳይስማማ ለመጠየቅ የወጣው ብዛት ፖሊሶች እንደሚሉት 140 ሺህ ይደርሳል። የሰልፉ አደራጆች ግን 1.5 ሚሊዮን ሰው ወጥቷል ብለዋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። ጋቢና ቪኦኤ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ቀዳሚው ዘገባችን ወደ መቀለ ይሆናል የሚወስደን። የህወሓት ከፍተኛ አመራር ጉባኤ ቀጥሎ በየዞኖች ሲካሄድ የሰነበተው የፓርቲው ከፍተኛ አመራሮች የግምገማ የአመራር ለውጦችን በማድረግ ተጠናቋል። በዚህም መሰረት ከማዕከላዊ ኮሚቴው 2 ሰዎችን ሲያግት 4ን ደግሞ በማስጠንቀቂያ ታልፈዋል። ከ30 በላይ የሚሆኑ ከፍተኛ አመራርን አሰናብቶ አዳዲስ አባላትን በኃላፊነት አስቀምጧል። ግምገማዎቹ በ6 ዞኖችና በመቀሌ ከተማ የተካሄዱ መሆኑን ጠቅሶ ዓለም ፍስሐ ዜናውን አድርሶናል።
በዚህ የ3 ቀናት የማዕከላዊ ኮሚቴ ስብሰባ በ6 የማዕከላዊ ኮሚቴ አባላት የሚከተሉትን እርምጃዎች ወስደዋል። ወይዘሮ አርጋሽ በየነና አቶ ብርሃን ኪዳነ ማርያም ከህወሓት ማዕከላዊ ኮሚቴ እንዲነሱ፣ ሌሎች 4 የማዕከላዊ ኮሚቴ አባላት በማስጠንቀቂያ እንዲታለፉ ወስነዋል። በከፍተኛ አመራሮች በተካሄደው ግምገማ 33 ከፍተኛ አመራሮች ከኃላፊነታቸው ሲነሱ 113 ከፍተኛ አመራሮች ደግሞ በማስጠንቀቂያ ታልፈዋል። ግምገማው ወደ ታች በመውረድ እንደሚቀጥል ታውቀዋል። ይህ የተወሰደው 35 ቀናት በወሰደው የማዕከላዊ ኮሚቴ ግምገማ የተወሰዱት እርምጃዎች አይጨምርም። ዓለም ፍስሐ ከመቀለ።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማእግዜርና በመስተዋት አድረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ
ራዲዮ ተክለ አሜሪካ ራ ጋቢና
የተከታተላችሁ ትገኙት ካቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፈው። በእስር ላይ የሚገኙት 4 የኦሮሞ ፌዴራሊስት ኮንግረስ አመራር አባላት እነ ጉርሜሳ አያኖ ችሎት በመዳፈር ወንጀል ዛሬም ተጨማሪ የእስር ቅጣት ተጣለባቸው። ችሎቱ የፍርድ ውሳኔውን ለማሰማት ተለዋጭ ቀጠሮ ሰጥቷል። መለስካቸው አማ ከአዲስ አበባ ዝርዝሩን አድርሶናል።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 4ኛው ወንጀል ችሎት በ4 የኦሮሞ ፌዴራሊስት ኮንግረስ አመራር አባላት ላይ ችሎት ተዳፍራችኋል በማለት ዛሬ ተጨማሪ የስድስት ወር እስር ቅጣት ጣለባቸው። አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባ ዛሬ ችሎት የቀረቡት በተከሰሱበት ወንጀል የፍርድ ውሳኔ ለመስማት የነበረ ቢሆንም ወደ ፍሬ ነገሩ ከመገባቱ በፊት ችግር በመፈጠሩ አልተሳካም። ችሎት ለመሰየም ፍርድ ቤቱ የተከሳሾቹን ስም እየጠራ ሳለ ተከሳሾቹ ለመኖራቸው እጅ ከማውጣት በስተቀር ከመቀመጫቸው አልተነሱም። ፍርድ ቤቱ ምክንያታቸው ምን እንደሆነ ቢጠይቅም ከተከሳሾቹ ምንም አይነት መልስ አላገኘም። ፍርድ ቤቱም በጠበቆቹ አማካይነት መልስ ለማግኘት ተከሳሾቹን እንዲያነጋግሩ አዟል። ተከሳሾቹ ለጠበቃቸው ለአቶ አብዱልጀባር ሁሴን እንደገለጹት መምጣታችንን ዳኞች እያዩን ናቸው። ለመኖራችንም እጃችንን እያወጣን ነው። ባለፈው ቀጠሮ የተቀጣነውም ስለተናገርን ስለሆነና እናንተም ስላላችሁ መናገር አያስፈልግም ብለዋል። ፍርድ ቤቱም የእስረኞቹን መልስ ከሰማ በኋላ ተወያይቶ ጠበቆች አስተያየት እንዲሰጡ አዘዘ። ጠበቃው አቶ አብዱልጀባር በሰጡት መልስም በወንጀለኛ መቅጫ ስነ ስርዓት ሕጉ መሠረት ተከሳሾቹ መቆም ያለባቸውና የሌለባቸው ጊዜ አለ ብለዋል። ተከሳሾቹ በግድ መቆም ያለባቸውም የተመሰረተባቸው ክስ በሚሰማበት ቀን እንደሆነ አስረድተዋል። በሌሎች ወቅቶች ግን የመነሳት ግዴታ እንደሌለባቸው የሕግ ድንጋጌዎችን በመጥቀስ ለፍርድ ቤቱ አስረድተዋል። ያለመነሳታቸውም የፍርድ ቤቱን የፍትህ አሰጣጥ ስርዓትን አይነካም ሲሉ አስተያየታቸውን ሰጥተዋል። ፍርድ ቤቱ አስተያየቱን ካዳመጠ በኋላ የተከሳሾቹ ድርጊት ችሎቱን የተዳፈረ ወይንም የሚጋፋ ነው በማለት ሌላ ተጨማሪ 6 ወር የእስራት ቅጣት ጥሎባቸዋል። ከዚህ በቀደመው ቀጠሮ ከተፈረደባቸው 6 ወር ጋር ተከሳሾቹ የኦፌኮ አመራር አባላት የአንድ ዓመት የእስር ቅጣት ይጠብቃቸዋል ማለት ነው። ፍርድ ቤቱ አክሎም ተከሳሾቹ በተመሠረተባቸው ክስ የፍርድ ውሳኔያቸውን ሊያሰማ ለየካቲት 28 ቀን 2010 ዓ.ም ቀጥሯቸዋል። በዚሁ ዕለት ዛሬ ፍርድ ቤት ያልቀረቡት በዚሁ መዝገብ ክስ የተመሠረተባቸውን አቶ ጌቱ ግርማ፣ አቶ በየነ ሩዳ፣ አቶ ተስፋዬ ሊበንንና አቶ ደረጀ መርጋን ማረሚያ ቤቱ እንዲያቀርባቸው ትእዛዝ ሰጥቷል። አቃቢ ሕግ ከአንድ ዓመት ከ10 ወር በፊት በዚህ መዝገብ 4ቱን የኦፌኮ አመራር አባላትን ጨምሮ በ22 ተከሳሾች ላይ የሽብር ወንጀል ድርጊት ፈጽመዋል በሚል ክስ መስርቶባቸው ነበር። ከነዚህ መሃል 5ቱ ተከሳሾች መከላከያ ሳያስፈልጋቸው ፍርድ ቤቱ በነጻ አሰናብቷቸዋል። 9ኙ ደግሞ ከሳምንታት በፊት ክሳቸው ተቋርጦ ተፈተዋል። አቶ በቀለ ገርባ ፍርዳቸውን ከሚጠብቁት መካከል ከሽብር ወንጀል ክስ ውጪ በመደበኛው የወንጀል ሕግ ውሳኔ እንደሚሰጣቸው ይጠበቃል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
الرحلة من غير أمان ما فيهاش حاجات تفرح.
ወደሚቀጥለው ዘገባችን እናልፈው። በዩናይትድ ስቴትስ ያለ ህጋዊ ፈቃድ ከሚኖሩ ሰዎች መካከል የአፍሪካና ካሪቢያን ዘር ያላቸው 5% የሚሆነውን ቁጥር ይወክላሉ። ሆኖም እነዚህ ስደተኞችና ፍልሰተኞች በኢሚግሬሽን የፖሊሲ ውይይቶች ሲጠቀሱ አይሰማም ይላሉ ባለሙያዎችና የድጋፍ ድርጅቶች። አፍሪካውያኑ ስደተኞች ያለ ህጋዊ የጉዞ ሰነድ ደቡብና ማዕከላዊ አሜሪካንን አቋርጠው ከብራዚል ወደ ዩናይትድ ስቴትስ ከሚገቡባቸው ግዛቶች አንዷ ወደሆነችው ቴክሳስ ተጉዞ የነበረው ባልደረባችን ሄኖክ ሰማዝገር ዝርዝሩን ይዟል።
በቴክሳስ ለስደተኞች ህጋዊ ምክርና ውክልና አገልግሎት የሚሰጠው አሜሪካን ጌትዌይስ ጠበቃ ፐርሲላ ኦሊቫሬስ ደንበኞች የላቲን አሜሪካ ሰዎች ነበሩ። ከቅርብ ጊዜ ወዲህ ግን አፍሪካውያን ስደተኞችን መወከል ጀምራለች። ኦሊቫሬስ ደንበኞቿ በኢሚግሬሽን እስር ቤት የሚገኙ ናቸው። በሳን አንቶኒዮ ቴክሳስ አቅራቢያ የሚገኙ እስረኞችን በነጻ የማማከርና የውክልና አገልግሎት ትሰጣለች። ከኢትዮጵያ፣ ሶማሊያ፣ ካሜሩን፣ ሴኔጋል የመሳሰሉና ሌሎች አፍሪካ ሀገሮች ስደተኞች ከብራዚል ተነስተው እስከ 10 የሚሆኑ ሀገሮችን ቋንቋውን ሳይናገሩ የጉዞ ፈቃድ ሳይኖራቸው ይመጣሉ። የብዙዎቹ ታሪክ የተለያየ ቢሆንም ከሀገር የሚገፏቸው ጉዳዮች ተመሳሳይነት አሏቸው።
The majority of the individuals that we see are submitting asylum applications because they've either suffered some form of persecution.
የሚበዙት ስደተኞች እዚህ ሲደርሱ የፖለቲካ ጥገኝነት ይጠይቃሉ። በሀገራቸው ጥቃት እንደደረሰባቸው በመግለጽና አሁንም ቢመለሱ ሊደርስባቸው የሚችሉ ወከባና ጥቃቶችን ይዘረዝራሉ። በዚህ መልኩ ነው ለመቆየትና ተይዘው ቢመለሱ የሚደርስባቸውን ጥቃት በመግለጽ ጥገኝነት የሚጠይቁት።
ኦሊቫሬስ ነጻ የህግ ውክልና ከመትሰጣቸው ግለሰቦች አንዱ የሰራሊዮን ዜግነት ያለው ሲሚዮን ኮሮማ ነው። ኮሮማ በፒርሰል ቴክሳስ በሚገኘው የደቡብ ቴክሳስ የስደተኞችና ፍልሰተኞች እስር ቤት ለበርካታ ወራት በእስር ላይ ይገኛል። የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት በእስር ቤቱ የአሜሪካ ድምፅ ቀረጻ እንዲያደርግ ባለመፍቀዱ በስልክ አነጋግረነዋል።
ከሴራሊዮን የወጣሁት በደረሰብኝ ጥቃት የተነሳ የስቃይ ኑሮን ሸሽቼ ነው።
For Simone it means that he is in danger of being returned back to his home country.
ሲሚዮን በሀገሩ ጥቃት ስለደረሰበት ሸሽቷል። መመለስ አይፈልግም። ተገዶ ቢመለስ በሀገሩ ጥቃት እንደሚደርስበት ይናገራል።
ሲሚዮን ኮሮማ ወደ ዩናይትድ ስቴትስ ከመምጣቱ በፊት 3 የአፍሪካ ሀገሮች ውስጥ የተሰደደ ሲሆን ባለቤቱንና ሕፃን ልጁን ትቶ እግር አውጭኝ ያለው በሃይማኖቱ የተነሳ ደረሰብኝ በሚለው ጥቃት ነው። ወደ ዩናይትድ ስቴትስ ለመምጣት ባህር የተሻገረው አስቀድሞ ወደ ብራዚል ነው። ከዚያ በእግር፣ በመኪና፣ በጀልባና በፈረስ አቆራርጦ ቴክሳስ ገብቷል። የጉዞው አስቸጋሪ መንገድ በኮሎምቢያና ፓናማ መካከል የሚገኝ መንገድ የሌለው ጥቅጥቅ ያለ ደን ነው።
We spent like 4 days walking over 200 kilometers. We climbed like 7 mountains.
ለአራት ቀናት ያህል በእግር ተጉዘናል። ወደ 200 የሚጠጋ ኪሎ ሜትር 7 ተራሮችን ወጥተናል፣ ወርደናል። መንገዱ አስቸጋሪና ለሞት የሚዳርግ አደጋ ጭምር የበዛበት ነው።
የሲሚዮን ኮሮማ የጥገኝነት ጥያቄ ባለፈው ጥቅምት ወር በኢሚግሬሽን ዳኛ ውድቅ ተደርጎ ዳኛው ወደ ሀገሩ ተጠርፎ እንዲመለስ ውሳኔ አስተላልፈውበታል። የይግባኝ ውሳኔውን ይግባኝ ማለት ይችላል። ሆኖም የይግባኝ ማመልከቻ ካስገባ ለተጨማሪ እስራት ይጋለጣል።
ትክት ብሎኛል። ለዘጠኝ ወራት ታስሬ ቆይቻለሁ። ይግባኝ በመጠየቄ ለተጨማሪ 8 ወራት እስር የምዳረግ ከሆነ በጣም ዘግናኝ ሁኔታ ላይ ወድቃለሁ።
የ36 ዓመቱ ሲሚዮን ኮሮማ ሄርኒያ የተባለ የሆድ ዕቃ መቀደድ በሽታ እንዳለበት ይናገራል። ጤና ጥቶ በእስር ቤት መቆየት ለሕይወቱ አደጋ እንዳለው ይገነዘባል። ወደ ሀገሩ ግን ፈጽሞ መመለስ አይሻም። የዩናይትድ ስቴትስ ኢሚግሬሽን ፍርድ ቤቶች በጥገኝነት ጠያቂዎች አቤቱታ ተጨናንቀዋል። ዳኞችም ጉዳዮችን አጢነው ውሳኔ ለመስጠት ወራት አንዳንዴም ዓመታት ይፈጅባቸዋል። ያለ ቪዛ በደቡባዊ የዩናይትድ ስቴትስ ድንበር የሚገቡ ስደተኞች ታዲያ እነዚህን ጊዜያት በእስር ቤት ነው የሚቆዩት። ጄኒፈር ሎንግ በኦስትን ቴክሳስ ስደተኞችን የሚያስጠልል ካሳ ማሪኔላ የተባለ ድርጅት ትመራለች። ከእስር ቤት ተለቀው የሚያስጠጋ ዘመድ የሌላቸው ስደተኞችና ፍልሰተኞች የሥራ ፈቃድ እስኪያገኙና በሁለት እግሮቻቸው እስኪቆሙ ድረስ የመኖሪያ ቤት፣ ምግብና የሕክምና አገልግሎት ይሰጣሉ። ድርጅቱ ነጻ የሕግ ውክልናም ይሰጣል።
የኢሚግሬሽን ጉዳያቸውን በእስር ሆነው እንዲከታተሉ ይገደዳሉ። ብዙዎቹ ያለ ጠበቃ ነው ጉዳያቸውን ፍርድ ቤት የሚያቀርቡት። በእስር ላይ ሆነው ጥገኝነት የሚጠይቁ አብዛኛዎቹ ሰዎች አቤቱታቸው ተቀባይነት አያገኝም። ስለዚህ በቀጥታ ከእስር ቤት ወደ ሀገራቸው እንዲመለሱ ይደረጋሉ።
የአሜሪካን ጌትዌይስ ጠበቃ ፐርሲላ ኦሊቨርስ የጥገኝነት ጥያቄዎቹ ለምን ተቀባይነት እንደማያገኙ ስታስረዳ
individuals who have suffered so much trauma in their home country
በሀገራቸው ጭካኔና ጥቃት የደረሰባቸው ሰዎች የስነ ልቦና ቁስላቸው የበረታ ነው። ሆኖም ይህንን የህሊና ቁስል ተቀብለውት ስለኖሩ ስቃያቸውን ለምደውት የደረሱባቸውን ጥቃቶች አቅለው ሲመለከቱት ይታያል። በዚህ የተነሳ በፍርድ ቤት ዳኞች ሲጠየቁ የደረሰባቸውን ስቃይ በዝርዝር አያስረዱም። ለጥገኝነት አቤቱታቸው እነዚህ መረጃዎች በእጅጉ ጠቃሚና ለስኬት ወሳኝ ሆነው ሳለ በአግባቡ ሲያስረዱ ግን አይታይም።
ወደ ደቡባዊ ዩናይትድ ስቴትስ ከተለያዩ የዓለም ክፍሎች የሚመጡ ስደተኞችና ፍልሰተኞች በአስር ሺዎች ይቆጠራሉ በየዓመቱ። በአሁኑ ወቅት ወደ 38,000 የሚሆኑ ሰዎች በመላው ዩናይትድ ስቴትስ በሚገኙ የኢሚግሬሽን እስር ቤቶች ተይዘው ይገኛሉ። ከዚህ ቁጥር በፍጥነት እያደገ ያለው ከአፍሪካ የሚመጡት ነው። ሄኖክ ሰማግዜር፣ ሳን አንቶኒዮ፣ ቴክሳስ።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። እንግዲህ ወደ ዛሬው የጋቢና እንግዳችን የምናልፈው በዩናይትድ ስቴትስ ኦርሊንስ በኒው ኦርሊንስ የሚኖር ሰዓሊ ነው። ተስፋዬ ንጉሴ ይባላል። በአሜሪካን ሀገር እንግዲህ በኖረባቸው ዓመታት በርካታ የስዕል ስራዎቹን ለእይታ አቅርቧል። በቅርቡ በሚኖርባት በዛው በኒው ኦርሊንስ ከተማ ከትላንት በስቲያ ጀምሮ ለአንድ ወር የሚቆይ ዓመታዊ ታላቅ ፌስቲቫል ላይ የስዕል ስራዎቹን ለማሳየት በዝግጅት ላይ ነው። እንግዲህ አብረን ስለ ስዕል ስራዎቹና ስለ ኤግዚቢሽኑ አውርተናል፣ እንከታተለው።
አሜሪካ ሀገር ከመጣው በኋላ 12 የሚሆኑ ኤግዚቢሽኖች በግሌ ያሳይቻለሁ። ቀላል አይደለም። በተለይ በግል ኤግዚቢሽን ማዘጋጀት ከባድ ነው በጣም። ለዚህ ነው ብዙ ትግል ይጠይቃል እዚህ ሀገር። ግን ያው መጨረሻ ላይ ኤግዚቢሽን ከፍተሽ ስራዎች ህዝብ ሲያዩ ስታይ ትልቅ እርካታ አለው።
የት ከተማ ነው የምትኖረው አሁን?
እኔ አሁን ኒው ኦርሊንስ ሉዊዚያና ውስጥ ነው የምኖረው። እቺ ከተማ በጣም ታሪካዊ፣ ብዙ አይነት የተለያዩ ህዝቦች የሚገኙባት ናት። በፈረንሳይ ብዙ የተገዛች ስለሆነች የአርት አድናቂዎች በጣም ብዙ ናቸው። በቀን 15,000 20,000 ቱሪስት ነው የሚገባው። አገሪቷ እንዳለች ነው ያለችው፣ ምንም አልተቀየረችም። አሁን 300 ዓመታቸውን እያከበሩ ነው። ማዲግራ የሚባል ትልቅ ፌስቲቫል አለ። ከዓለም ላይ ብዙ ህዝብ ነው የሚመጣው። በነገራችን ላይ በፌስቲቫል እኔ የትም ሀገር እንደዚህ ሀገር ፌስቲቫል አይቼም አላውቅም። ወደፊትም የማይ አይመስለኝም። ኤቭሪ ዊክ በየሳምንቱ ፌስቲቫል አለ እዚህ።
የጥበበኞች ሀገር ምናት ትባላለች አንተ የምትኖርባት ሀገር?
በጣም የጥበበኞች ሀገር እዚህ። እኔ የምኖርበት አካባቢ ብቻ በማታ ስዕል መሸጫ ቦታ አለ። እዚህ ፍሬንች ማይን ስትሬት የሚሉት አለ። እዛ ላይ ስዕሎችሽን መሸጥ ከፈለግሽ ኤኒ ታይም ማታ ላይ ሄደሽ ስዕሎችሽን መሸጥ ትችያለሽ። ሰው በጣም ነው የሚያደንቀው አርት። በተለይ ደግሞ እኛ ኢትዮጵያ የተማርነው ትምህርት ጠንካራ ነው በጣም እና ጣቴን ሁሉ ሳይቀር ነው እየጎተቱ የሚያዩት። እንዴት ነው እየሰራውኝ እየቀባው አንተነ ይህንን የሰራው አንተነ በጣም ነው በቃ አንተን የሚሉት እና እኔ በተለይ እንደዚህ ስዕሌዎቼን እየሰራውኝ መኖር መቻሌ በጣም ደስተኛ ነኝ። ለምን አጋጣሚኖችን ሀገር ያየሁትና ወደዚህ ሞቭ ያደረኩት። በየቀኑ አዳዲስ አይዲያ ነው በቃ የምታገኙ። ለምን የአርት ሀገር ነው፣ የሙዚቃ ሀገር ነው፣ የተለያዩ ነገሮች ነው በየቀኑ የምታዩ። ትልቅ ማርኬት አላቸው። ከ200 ዓመት በላይ የሆነው ድሮ የባሪያ እንትን ንግድ ሲያካሂዱ ሸጡበት የነበረው ቦታ ላይ ነው እኔ የምሰራው እና በቀን በቃ በጣም ብዙ ሰው ነው የሚመጣው። በቃ ማታውቂው ማታገኙ ሰው የለም። በቃ ወክ አድርጎ የሚመጣው ሰው በጣም በቃ የታወቀ አርቲስት፣ የታወቀ ወይ የሆነ ሀገር በጣም ትልቅ ቦታ ላይ ያለ ሰው ድንገት ወክ አድርጎ ይመጣል እና ብዙ ብዙ እንትን ነው ልምድ ያካበትኩት እዚህ ቦታ ላይ መምጣቴ እና እዚህ ቦታ ላይ መስራቴ። ኢቨን ኤግዚቢሽን ለማድረግ እስኪ ከብደኝ ድረስ ለምን ስዕሎቼን ቤት ድረስ እየሄዱ ይገዛሉ እና እንዴት አድርጌ አጠራቅሜ ኤግዚቢሽን ላድርግ እና 1-2 ዓመት ፈጀብኝ ለማጠራቀም። አሁን ቢቸግረኝ ትልልቅ ሳይዞች መስራት ጀመርኩ፣ ደፍረውም እንዳይገዙት ማለት ነው። አሁን የማሳየው ኤግዚቢሽን ላይ በጣም ትልልቅ ሳይዞች ናቸው። ወደ 19 ኤግዚቢሽን አሳይቻለሁ በግሌ፣ 45 በላይ በግሩፕ አሳይቻለሁ።
እዛችሁ ከተማ ውስጥ
ኒው ኦርሊንስ ውስጥ ያሳየሁት 2 በላይ አይሆንም። ለምን በየቀኑ ሰው እንደ ኤግዚቢሽን ነው መጥቶ የሚያይሽ እና ኤግዚቢሽን ለማዘጋጀት ደግሞ የኔ ስዕሎች 2 ስዕል ቤቱን ይሞላዋል። በጣም ስቶሪካል ነው አገሩ። በጣም ትንንሽ ናቸው ቤቶቹ፣ እንደነበሩ ነው። የፈረንሳይ አርክቴክቶች የሰሯቸው ናቸው ቤቶቹ እና አይነኳቸው ምንም ማስፋትም ምንም ማደስም አይችሉም። እንደነበረ ነው መንገዱ ምኑም ይዘውት እስካሁን ድረስ ያቆዩት እና ኤግዚቢሽን ለማሳየት ስፔስም የለም ያለው እንደዚህ ወጣ ለሽሪፖርት ባትሩሽ ባትሩሽም አሳይቻለሁ። ሳውዘርን ሚዚየም እዚህ መልቲካልቸራል ሴንተር ኦፍ ዘ ሳውዝ ሽሪፖርት ውስጥ ደግሞ አሉ የተለያዩ ጋለሪዎች። በጋለሪም አንደኛ ነው በነገራችን ላይ ይሄ ሀገር በጣም አንዱ ስትሬት ሙሉውን ግራና ቀኝ በጣም ከ18ኛው ሴንቸሪ ጀምሮ የነበሩ ጋለሪዎች ናቸው። በየቀኑ እየወጣውኝ አዲስ ነገር ነው በቃ ሁሌ ስወጣ ካሜራ ይዤ ነው የምወጣው። በቃ ሁሌ አዲስ ነገር ነው የምታየው እና የሚሰለች አይደለም። ሁሌ ደግሞ የሰው ልጅ ሁሌ አዲስ ነገር ነው የሚፈልገው እና ለእኔ በተለይ ለስራዬ በጣም ነው የጠቀመኝ እዚህ ሀገር መምጣቴ።
አንተ የምትሰራቸው ስራዎች ምን ላይ ያተኮሩ ናቸው?
ብዙ ነገር ነው የሚዳስሱት። አብዛኛው በተለይ እኔ ከልጅነቴ ጀምሮ መጽሐፍቶች አነብ ነበረ እና የኢትዮጵያን ታሪኮች በብዛት ሰራለሁ። ብዙም ሰው የኢትዮጵያን ታሪክ ብዙ እንትን በማይልበት ሰዓት ራሱ ትምህርት ቤት ውስጥ የምሰራቸው ስራዎች ከ9ኛ ክፍል ጀምሮ ማለት ነው አድዋን፣ ማይጨውን፣ እንደዚህ አይነት ጦርነቶችን ምናምን እንደዚህ ኢትዮጵያን አርበኞች ያደረጉትን ተጋድሎ የኢትዮጵያን አርበኞችን እንደዚህ ሰራለሁ እና እሱ ነገር አሁንም ድረስ እሰራለሁ እንደዛ። ብዙ ጊዜ አንዳንዴ ደግሞ ከባይብል ላይ ማለት አሁን ስሉ እንደ ስቅለት ያው ሞደርን በራሴ ስታይል ስለምሰራቸው ቶሎ አንደርስታንድ ለማድረግ ይከብዳሉ እንጂ ግማሾቹ ሴሚ አብስትራክት ናቸው ይታያሉ።
በቅርቡ አንድ የስዕል ፌስቲቫል እዛ ላይም አንተ ትሳተፋለህ እና እስቲ ስለ እሱ ንገረኝ።
እዚህ ሉዊዚያና በጣም ሂስቶሪካል የሆነ ሀገር በመሆኑ ማዲግራ የሚባል ባህል አለ እና እዛ ላይ ብዙ ጊዜ ይጋብዙኛል። ኤግዚቢሽኑ የግሌ ነው፣ ለብቻዬ ነው ማሳየው ማለት ነው። ሶሎ አርት ኤግዚቢሽን ነው። ከ35 ስራዎች በላይ ነው ያሉት። ብዙዎቹ ሳይዛቸው ከፍ ከፍ ያሉ ሳይዞች ናቸው እና እንግዲህ ጥሩ ኤግዚቢሽን እንደሚሆን ተስፋ አለኝ። ያው የሀገሩ ሰው ቀጥታ ነው እዛ ካልቸራል ሴንተር ገብቶ የሚያዩት። ያለውን ነገር ደግሞ በእለቱ ደግሞ ያው በተለያየ ሚዲያዎች እናሳውቃለን።
በጣም ነው የማመሰግነው ተስፋዬ። እንግዲህ መልካም የስራ ጊዜ ይሁንል።
አሜን አሜን። እኔም በጣም አመሰግናለሁ መስታወት፣ እግዚአብሔር ያክብረልኝ።
የምትከታተሉት ጋቢና ቪኦኤ ነው። አሁን የሳምንቱ መጨረሻ የስፖርት ዘገባዎችን ሰለሞን ክፍሌ ያቀርብልናል።
ኢትዮጵያዊቷ አትሌት ገንዘቤ ዲባባ ከትላንት በስቲያ ቅዳሜ ካርልስሩሀ ጀርመን ላይ በ1500 ያስመዘገበችው 3 ደቂቃ 57 ሴኮንድ ከ45 ከዚህ ቀደም ከተመዘገቡት 5 የዓለም ክብረ ወሰኖች አንዱ ነው። የሚዝሃል ካርልስሩሀ የቤት ውስጥ አዳራሽ ውድድር በ4500 ተመልካቾች ጢም ብሎ ተሞልቶ ገንዘቤን በአድናቆት አስተናግዷል። ገንዘቤ ከአራት ዓመታት በፊት እዚሁ የአዳራሽ ስታዲየም ውስጥ 3 ደቂቃ 57 ሴኮንድ ከ17 መሮጧ ይታወሳል። ከሁለት ዓመታት በፊት ግን 4:13 ነበር ያስመዘገበችው። ዘንድሮ አሯሯጮቿን ሳይቀር ሰልችታ በመቅደም አዲሱን ሁለተኛ የዓለም ሬኮርድ አስመዝግባለች። በርግጥም ለተደነቀ የሚገባት አትሌት ናት ገንዘቤ ዲባባ። የትኛውም የዓለም እንስት አትሌት በዚህ ርቀት ገንዘቤን የተስተካከለ እስካሁን አልተገኘም። ቀዳሚነት የዓለሙ ትኩረት በገንዘቤ ዲባባ ላይ ይሁን እንጂ ታዲያ በ3000 ወንዶቹ ምሩጫው ድድር ድል የተቀዳጁት የኢትዮጵያ አትሌቶች ናቸው። ሃጎስ ገብረህይወትና ዮሚፍ ቀጀልቻ ተከታትለው በመግባት ያንደኛና ሁለተኛነቱን ስፍራ ወስደዋል። ጊዜያቸውም ድንቅ ነው። 7:37.91 እና 7:38.67 ሆኗል። የዮሚፍ ጊዜ እንዲያውም የግሉ ፈጣን ሆኖ ተመዝግቦለታል። ሞሮኮ ሶስተኛ። ሌሎች ውድድሮችም ተካሂደዋል። ወደ ትላንቱ 52ኛው ሱፐር ቦል የአሜሪካ ፉትቦል ዜና ስመጣ ያልተጠበቁት የፊላዴልፊያ ኢግልስ መሆናቸውን እናገኛለን። ለመጀመሪያ ጊዜ በታሪካቸው ዋንጫውን ያነሱት ትላንት 41-33 የተሸነፉት የኒው ኢንግላንድ ፔትሪዮትስ ቀንቷቸው ቢሆን ኖሮ ዋንጫ የሚወስዱት ለስድስተኛ ጊዜ ነበር። የኢግልስ ኮርተርባክ ዋና ኳስ አከፋፋዩ መሆኑ ነው ኒክ ፎልስ የምሽቱ ኮከብ ነበር። በማብቂያው አራተኛው አጋማሽ ላይ ለተቀባዩ ዛክ እርዝ የወረወረለት ኳስ ቲሙን ለድል ማብቃቱ የተረጋገጠበት ሆኗል። በአንድ ጨዋታ ላይ በርቀት ወርወራና ግብ በማስቆጠር በሁለቱም የቀናው ኮርተርባክ በሱፐር ቦል ታሪክ ኒክ ፎልስ የመጀመሪያው ሆኗል። የፊላዴልፊያ ኢግልስ ከዚህ ቀደም በሱፐር ቦል 2 ለፍጻሜ ደርሰው በ1981 በኦክላንድ ሬይደርስ በ2005 ደግሞ በኒው ኢንግላንድ ፔትሪዮትስ መሸነፋቸው ይታወቃል። ሰሜን ኮሪያ በፒዮንግቻንግ የምትሳተፍበት የክረምት ኦሎምፒክ በዚህ ሳምንት ይጀምራል። በዚህም የፒዮንግያንግ የኑክሌርና ሚሳኤል ሙከራ ለጊዜውም ቢሆን ጋብ ብሏል። ላስተናጋጇ ደቡብ ኮሪያ ይህን መሰሉ ሰላማዊ ሂደት እፎይታን ከመስጠቱ ባሻገር በኮሪያ ሰላጤ ለተከሰተው የኒውክሌር ቀውስ ዘላቂ መፍትሄ ሊያስገኝ ይችላል የሚል ተስፋ አሳድሯል። ዩናይትድ ስቴትስ ግን የሰሜን ኮሪያን በኦሎምፒክ መሳተፍ የምትመለከተው በጥርጣሬ ነው። ለተጣለባት ዓለም አቀፍ ማዕቀብ ድጋፍ ለማግኘት የምታደርገው ጥረት ነው ትላለች። ይህን በዚሁ ላብቃ።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው።
Lelam kalleveyin etulishal Anchi karu dechi Erishi erigu Yemal tewel yele Kandang chi bestegu Lelam kalleveyin etulishal Anchi karu dechi Erishi erigu Yemal tewel yele Kandang chi bestegu
ጋቢና ጉዟችን በዚህ በጀመርነው ሙዚቃ ሊጠናቀቅ ነው።
አዎ፣ ፌስቡክ አት ቪኦኤ አማሪክ ላይ ሁልጊዜ ማስተያየቶቻችሁን እንቀበላለን። ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን ላኩልን።
ስናስተናግዳቸው የምሽነውን የመስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ የመራልን ሞክቢል ያበሮ ነው። ከጋቢና ዲጄ ፋቱ ጋር በመሆን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
ነሳለው መንገዱ እንዳሻል ደሳ
Kun Radio Sagale.